ቻው በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ አርብ ሚያዝያ 25 2011 ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑትን ቀንጭበን እናስደምጣችሁ።
የአፋር ልዩ ፖሊስ ከአስር ባላነሱ አርብቶ አደሮች ላይ ጥቃት አድርሷል ሲሉ በሶማሌ ክልል የሚገኘው የሲቲ ዞን አስተዳዳሪ ከሰሱ።
ባለፈውም ጦርነት ስለተቀደዛ አካባቢ ለማቃረብ በአንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸው እና 17 ሰዎች 11 ወዲያውኑ ሰዎች አራት ቆስሏል። ሁለቱ ደግሞ አመልጠው አሁን ሰዓት ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት።
የሲቲ ዞን አስተዳዳሪ የሆኑትን አቶ ኡመር አብዲን የሰማናቸው ከአፍታ ቆይታ በኋላ ዝርዝር ጉዳዩን ትሰማላችሁ። ዛሬ በዓለም ላይ የፕሬስ ነጻነት ቀን ሲከበር ውሏል። ይህን የተመለከቱ ልዩ መሰናዶችም አሉን። ግሪክና ኢትዮጵያን ስላቆራኘ አንድ ቲያትርም ነግራችኋለን።
እነኚህንና ሌሎች መሰናዶችን ይዘናል። አብረናችሁ የምናመሸው ሀብታሙ ስዩምና ጽዮን ግርማ ነን። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የቀድሞው የኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ የቀብር ስነ ስርዓት ከነገ ወዲያ እሁድ ሚያዝያ 27 ቀን 2011 ዓ.ም አዲስ አበባ በሚገኘው በጴጥሮስ ወጳውሎስ መካነ መቃብር ከቀኑ በዘጠኝ ሰዓት እንደሚከናወን ተገልጿል። የሕዝብ ተወካዮች ምክር ቤት፣ የመንግሥት ከፍተኛ ባለሥልጣናት፣ ወዳጅ ዘመዶቻቸውና ቤተሰቦቻቸው በተገኙበት ስለሚከናወነው የቀብር ሥነ ሥርዓት እና ብሔራዊ የሐዘን ቀንን አስመልክቶ ባጸደቀው ውሳኔ መሠረት የቀብር ሥነ ሥርዓታቸው በወታደራዊ አጀብ ይከናውናል ተብሏል። በቀጣይ ውሳኔም የአንድ ቀን ብሔራዊ የሐዘን ቀን በመላው ሀገሪቱ እንደሚከናወንና የቀብር ሥነ ሥርዓቱን ሙሉ ወጪ መንግሥት እንደሚሸፍን የደረሰን ዜና አመልክቷል።
ዛሬ ዓመታዊው የዓለም የፕሬስ ነጻነት ቀን በዓለም ዙሪያ እየተከበረ የሚገኝበት ቀን ነው። ከአንድ መቶ በሚበልጡ ዝግጅቶች እየተከበረ ያለው ደግሞ የዘንድሮ የዓለም የፕሬስ ቀን የፕሬስና የዴሞክራሲ ግንኙነት አብይ ርዕሰ ጉዳይ አድርጎታል። የኢትዮጵያ መዲና አዲስ አበባ ለመጀመሪያ ጊዜ የዚህን የዓለም የፕሬስ ቀን በዋና በዓል አስተናግዳለች። ዓለም አቀፍ ተቋማት አዲስ አበባን አጠበዋታል። የለውጥ አራማጅ የተባሉት የኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ሀገራቸው የጥላቻ ንግግርና የተዛባ መረጃ ስርጭትን ለመታገል የሚያስችል ሕግ እያረቀቀች መሆኗንም አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትርነቱን እስከያዙበት እስካለፈው ዓመት ሚያዝያ ድረስ በጋዜጠኛ አሳሪነት የታወቀች እንደነበረ ይታወሳል። በእሳቸው አስተዳደር በርካታ ጋዜጠኞች ከእስር ተፈተዋል። ለጋዜጠኞች የሚሟገተው ሲፒጄ የተሰኘው ዓለም አቀፍ ተቋም በኢትዮጵያ በአሁኑ ወቅት አንድም የታሰረ ጋዜጠኛ እንደሌለ፣ በተለያዩ መንገዶች የሚወጡ አዳዲስ ህትመቶች እያበቡ መሆናቸውንም አመልክቷል። ከአሁን ቀደም ታግደው የነበሩ ከ260 በላይ ዌብሳይቶችም መከፈታቸውን አስረድቷል። ወደ ሀገር እንዳይገቡ የተከለከሉ ጋዜጠኞችም ለመግባት ችለዋል ብለዋል። አድማጮች፣ በዚህ ጉዳይ ላይ ወደ በኋላ ላይ ዝርዝር ዘገባ ይዘን እንመለሳለን።
ሳይክሎን ፋኒ የሚሉት ኃይለኛ ማዕበል ምስራቅ ህንድ ግዛት ደርሰው በከባድ ዝናብና ንፋስ አካባቢውን እየደበደበ ነው። ኦዴሻ የሚባለው የህንድ ግዛት የደረሰው ዛሬ ማለዳ ሲሆን ማዕበሉ የሚያልፍበት አካባቢ ቁጥሩ 1 ሚሊዮን የሚጠጋ ህዝብ የሚኖርበት መሆኑ ተመልክቷል። በረባዳ ስፍራዎች የሚኖረው ከ1 ሚሊዮን በላይ ህዝብ የመንግስቱን ማስጠንቀቂያ ተቀብሎ ለቆ ወጥቷል። በብዙ ሺዎች የሚቆጠሩ ሌሎችን ልናስወጣ አቅደናል ሲሉም የመንግስቱ ባለስልጣናት አመልክተዋል።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እንለፍ። ሶማሌ ክልልን ከአፋር ክልል ከምዕራብና ከምስራቅ ሀረርጌ እንዲሁም በጅቡቲ የሚያዋስነው የሲቲ ዞን አካባቢ የአፋር ክልል ልዩ ፖሊሶች በአርብቶ አደሮች ላይ ጥቃት ፈጽመዋል ሲሉ የዞኑ አስተዳዳሪ አቶ ኡመር አብዲ ከሰዋል። የአፋር ክልላዊ መንግስት ግን ክሱን አልቀበልም ብሏል። ዘጋቢያችን አዲስ ቸኮል ዝርዝሩን ይነግረናል። ዘገባው የሚጀምረው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ ተከሰተ የሚሉትን በሚዘረዝሩበት ክፍል ነው።
ትናንትና ሜሶ ወረዳ ማርተኔ ቀበሌ የምትባላለች ከአሜባራ ጋር የሚያዋሰናት አለች እና እዛ ነው የተከሰተው ይሄ ግድያ። አርብቶ አደሮች ናቸው እዛ አካባቢ ያሉት እና ጠዋት ወደ 2 ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ 3 ሰዓት አካባቢ 32 ሰዎች ነበሩ። ከከብቶቹ ፊት ለፊት አትለስ ባለፈውም ጦርነት ስለተካሄደ እዛ አካባቢ ለማጣራት በአንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸው እና 17 ሰዎች 11 ወዲያውኑ ሰዎች 4 ቆስሏል። 2 ደግሞ አመልጠው አሁን ሰዓት ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት።
የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው 3 አወዛጋቢ ቀበሌዎች ማለትም በገዳማይቱ፣ ኡንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልልም ወጣቶች የኢትዮ ጅቡቲ መንገድን በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ 3 ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መሰል ጥቃት ያደርሳሉ ስንል የሲቲ ዞን አስተዳዳሪ አቶ ኡመርን ጠይቀን ነበር።
ከመጨረሻዎቹ 5 ወራት እንደዚህ አይነት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው። ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም፣ ከአያቶቻችን ናቸው የወረሳችሁት የሚል እንትን አላቸው፣ አሰምፕሽን ወይም እምነት አላቸው እና ይህንን ነው እንግዲህ በአሁኑ ሰዓት ካለው የፖለቲካል ኤንቫይሮመንት መጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው።
የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊዮታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም።
ይሄ አፋር ልዩ ፖሊስ እዚህ አካባቢ ከወጣ 4 ወር አልፎታል። መጀመሪያ ተግጭቱ መንስኤ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ፖሊስ ከዛ ከወጣ 4 ወራቸው።
እነኛ 3 ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት ነው።
ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ዝም ብሎ ስም መጥፋት አላደረ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ የስም መጥፋት ዘመቻ እንጂ ስም መጥፋት የሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው እዛ የሚደርስ ተልእኮ ያለው የለም። አፋር ውስጥ እንዲህ አይነት ፍላጎት ያለው አካል የለም። የቦርደር ጉዳይ ነው፣ በግልጽ የሚታወቅ ነው። የፌዴራል መንግስት ነው የያዘው፣ የሰላም ሚኒስትር ነው የያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር የአፋር እንትን የለም።
እስከ 60 ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመውብናል ነው የሚሉት?
የለም የለም የለም፣ እዛ ድረስ የሚገባ የአፋር እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች እንትን የተባለ ነበር፣ የዛ ላይ እንትን የተባለ ነገር ነው የነበረው። ከዛ ውስጥ 60 ኪሎ ሜትር አይደለም 20 ኪሎ ሜትርም ወደ ውስጥ የገባ አካል የለም።
በትላንትና ዕለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ የሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሐመድ አደን ሙሴ የተባለ የአፍደም ወረዳ አቃቤ ሕግ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና የሳት ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ 5:30 አካባቢ ግን 1 ባቡር መሄዱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኩልን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ ለእናንተ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው። ዛሬ ቀደም ብለን እንደነገርናችሁ ዓለም አቀፉ የፕሬስ ነጻነት ቀን እየተከበረ ነው። ቀጣዩ መሰናዱም ስለሱ የሚያወራ ነው።
እንግዲህ ቀደም ባሉት ዓመታት የፕሬስ ነጻነት ቀንን ለመዘከር በዓለም አቀፍ ተቋማት የሚወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነጻነት የሌለባት፣ ጋዜጠኞችና ጸሐፊዎችን በማሰደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ ሀገራት ተርታ ይመድቧት ነበር። በዘንድሮ ሪፖርት ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት ሀገር ተብላለች። አሁን ምን ተቀየረ? ምን አዲስ ነገር አለ? ባለሙያዎችን ስቱዲዮ ጋብዘን አወያይተናል።
እንዲህ ያሉ ሪፖርቱ ሲያወጡ ከነበሩ ድርጅቶች አንዱ መቀመጫውን እዚህ ዋሽንግተን ዲሲ ያደረገና በመናገር ነጻነት ላይ የሚሰራው ፍሪደም ሀውስ ነው። የዚህ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙልጌታን ድርጅታችሁ በየጊዜው ሲያወጣው በነበረው ዓመታዊ ሪፖርት ኢትዮጵያ የኢንተርኔትም ሆነ የመናገር ነጻነት የሌለባት አገር መሆኗን በመግለጽ መብቶችን ከሚጥሱ፣ ጋዜጠኞችን ከሚያስሩ አገራት በመጀመሪያ ተርታ የተሰለፈች አፋኝ አገር መሆኗን ሲገልጽ ነበር። አሁን ምን የተቀየረ ነገር አለ? ጋዜጠኞችን መፍታቷ ከዚህ ተርታ ያስወጣታል ወይ ስንል ጠይቀናቸዋል።
የፍሪደም ሀውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነጻ ካልሆኑ ሀገራት ምድብ ውስጥ ነው። ነገር ግን ባለፉት አንድ ዓመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በሕዝቡ መካከል የሚታየውን የተስፋና የታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በሕግ በተቋማት በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ፣ አንጎላና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው።
ዶክተር እንዳልካቸው ጫላ በሃምሊን ዩኒቨርሲቲ በጋዜጠኝነት ረዳት ፕሮፌሰር ናቸው። ለ26ኛ ጊዜ እየተከበረ ያለው ዓለም አቀፍ የፕሬስ ነጻነት ቀን ኢትዮጵያ ውስጥ መሰናዳቱን በበጎ ይመለከቱታል፣ ግን ደግሞ ይላሉ
ፕሬስ ነጻነት ዙሪያ ላይ ያሉ ለምሳሌ የመረጃ ነጻነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው የሚፈልጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም ይሄ የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በ12 ወራት በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም።
መስፍን ነጋሽ የቀድሞ አዲስ ነገር ጋዜጠኛ ነው። ከ9 ዓመት የስደት ቆይታ በኋላ ወደ ኢትዮጵያ በቅርቡ መመለስ ችሏል። መስፍንም በፕሬሱ ላይ ያለውን ግምገማ እንደሚከተለው አካፍሎናል።
እንግዲህ ኢትዮጵያ ስሄድ እና ያየሁት ከ9 ዓመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥን እና የሬዲዮ ጣቢያዎች አሉ። በተለይ የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉን ቴሌቪዥኖች እንዳሉ አውቄያለሁ። በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ ነው። እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳንበግረው የዛን ግማሽ እንኳን የሚያስም ጋዜጣ የለም። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት፣ ጋዜጦች፣ መጽሔቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው፣ ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን ሬዲዮ ስም የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖርም ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል። በተለይ ቴሌቪዥንና ሬዲዮ በደንብ ማስተር ነው የተገነዘበው።
አያይዞም የባለሙያን ችግር ዳሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ ዛሬ በፕሬስ ነጻነት ቀን ተገኝቶ ሀሳቡን መግለጽ ችሏል።
ድሮ መስክንደር መተመስገን እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር የነበረው። በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰር ተጨማሪ ተስፋ መቁረጥ ስለነበር እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ ጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ ዘዋሪ ሳይቀር ከሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን። እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎቹ ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ለሚዲያ ነጻነት ማውራት በጣም ትንሽ ነው። እኛ ከነበርንበት አንጻር ትናንት ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍተት አለ። ያልተሰራ ስራ
ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት በነገው ምሽት በመደበኛው ከሶስት ሰዓት በኋላ በሚተላለፈው ፕሮግራማችን እንደዚሁም በዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። የመናገር ነጻነትን ጨምሮ ስለ በርካታ ዴሞክራሲያዊና ሰብአዊ ጽንሰ ሀሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነው የሶቅራጠስ ታሪክን የሚዘክር ቲያትር በብሔራዊ ቲያትር በመታየት ላይ ይገኛል። ባዶ እግር የተሰኘው ቲያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አንፊ ቲያትር በአማርኛ ቋንቋ በቀረበ ጊዜም በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ለዚህ ዘመን ኢትዮጵያውያን ምን እርባን አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኑ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ይሰማል። አዘጋጅና አቅራቢው ሀብታሙ ስዩም ነው።
አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ ጥቁር እንግዶች መጥተውበታል። ጥቁር ሲባል ለአባባል አይደለም፣ በእውነትም ጥቁሮች ናቸው። አፍሪካውያን፣ ያውም ኢትዮጵያውያን በጉጉት ለሚጠብቋቸው 4000 ገደማ ግሪካውያን የሚሆን ኪነ ጥበባዊ ስጦታም ይዘዋል። ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል።
ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርም ነገር ትግልጭ ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለሁ። ከዋክብቶቹ የሚገርሙ ነበሩ።
ያ ስጦታ ቲያትር ነው።
ዲሞክራሲ፣ ንጹህ አየር፣ ጤናማ የሚሆን በሕይወታችን የእድገት መሰረት እንደ ዋነኛ አካል ተወስዶ
ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነጻ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶቅራጠስ ነው። ባዶ እግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጠስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው።
ትንቢት ተናጋሪ ነው የሚመስል ሶቅራጠስ ነው። ምክንያቱም ያንን ዘመን በነበረበት ለወደፊት እንኳን እንዴት እንገነው እንዴት አርጎ ትንጭ አርጎ ሲያሳይ ስራ ወደ ውስጥ በጣም ይቀርባል። ለአንተ ላ ኢኮኖሚ፣ ማህበረሰቡ፣ ፖለቲክሱ ይከስማላ። በአሁኑ ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው እንጂ እንደው ትርጉም ሆኖ መቅረቡ ለአንዳንድ ሳንስም ይነገሩ
እውነት ሊጎዳ ይችላል ብለታምና አላም ነፃ ውይይቱ ሲጎዳል ብለታምና አላም ስለዚህ ሳንስ
ቲያትሩ መታየቱን ቀጥሏል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆነው በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒኖክ ላይ ተጫወተችው ትዋናይት መሰረት ሕይወት አትዘነገው።
በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ስላልነበራቸው ይመስለኛል ቲያትሩ ሲያልቅ የነበረው ስብጨባ አልቆም አለ። ረጅም ጊዜ እየተመላለስን እጅ ነሳል ለኦዲየንስ እዛው ጋር ቆመን እግዚአብሔር ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም መድረክ ላይ ዝማሬ የጀመሩ አርቲስቶች።
ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ እግር ማክስዌል አንደርሰን በ1966 የአውሮፓውያን አቆጣጠር የጻፈው ባርፉት ኢን አቴንስ የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን ራሂል ተሾመ መሐመድ አዘጋጇ ናት። ባዶ እግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ስርዓት ሰርቶበታል። አንጋፋው ተዋናይና መራሂ ተውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጥስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር።
ሶክራትስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ያ ስክሪፕቱን ደግሞ ሳነበው በጣም ስደስ ስላኔና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል፣ ማረም፣ ተደጋጋሚ ሀሳቦችን ማውጣት፣ ላሰልኪ የሆኖችን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለህዝብ ቢነገር ይገባል በሚል እምነት ሳስተካክለው ቆይቼ መልሰዋል። መጀመሪያ እርግጠኛ አልነበርኩም ለመጫወት። ምክንያቱም የዛን ጊዜ የነበረው የፖለቲካ ድባብ እኔ ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመሰለኝ።
ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዶ እግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን ዕጣ ፋንታ ለመወሰን ቸገረ።
ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይስ አንቀጥል፣ እንግዲህ አንድ ሳምንት ነው የቀረን ለመክፈት ቲያትሩ፣ ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠፋ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም አትጫወትም ልንል አንችልም እና ምን ማለት ቲያትር ራሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ ባንቀጥም የሚሻለው ተቋረጠ።
ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሰው የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርጽና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ። በገደብ ጥላ ስር የነበረው ባዶ እግርም ለእይታ ክፍት መሆኑን ማስነገር ጀመረ።
ባዶ እግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር።
ባዶ እግር ለመድረክ ሲበቃ ተዋናይና መራሂ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጥስን ረዳት ሆኖ የተወነው ወሲሁን በላይ
ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነት ሲከበር በዚያ ላይ አመቻቹ ከእኛ ጋራ ከብሔራዊ ቲያትር ጋር ተነጋግረው አንጋሽ ደቤ ታላቃችን አለ እንግዲህ መምህር ነው በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስፍራ ታውቀዋለና ከእሱ ጋር ሆነ ፐርፎርማንስን መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆኑ እስከ መጨረሻው ሰዓት ሲጀመር ንግግር አደረገ ሲያልቅም ንግግር አደረገ እና እሱ የነበራቸው ስሜት የሚገርም ነገር ነው።
በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት 400 ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ ባዕዳ የሚያወራ ቲያትር ስለምን በኢትዮጵያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ይመስለኛል። አንጋፋውን የኪነ ጥበብ ሰው ደበበ እሸቱን በድጋሚ ላስቸግረው።
ማንኛውም ቲያትር የሚያነሳው ጭብጥ ነው ለአንድ ሀገር የሚሆነው ወይም ለሌላ ሀገር ይሆናል ተብሎ የሚገምተው። አሁን ይህን የሶቅራጥስን ነገር ያየ ነው እንደሆነ ሶቅራጥስ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ እኩልነት ነው ሲሟገት የኖረው። የሞተውም ለዛ ሲል ነው። ዲሞክራሲ እኛም ሀገር አስፈላጊ በመሆኑ የዲሞክራሲ ትግልም እየተካሄደ በመሆኑም የሶቅራጥስን ቲያትር ባዶ እግር በአቴንስ የሚለውን ቲያትር በኢትዮጵያም ቢካሄድ ለህብረተሰቡ ትምህርት የሚሰጥ መሆኑን ማረጋገጥ ብዙ ይቻላል።
ኢን ቲያትር ወደ ግሪክ ይዞ የተንቀሳቀሰው ቡድን አባላት መካከል አንዷ የሆነችው መሰረት ህይወት ኢትዮጵያውያን የኪነ ጥበብ ዋጋችንን የምንመዝንበት ቅጽበት ፈጥሮልናል ብላ ታስባለች። ከ15 ዓመታት በላይ በቲያትርና ፊልሙ ዓለም የቆየው ዋሲሁን በላይ በበኩሉ
ቲያትርን መጪዎች ብቻ እንደማይሰሩት እኛ ስናሳያቸው ይሄ ለትውልድ ትልቅ ኩራት ለኢትዮጵያም፣ እንኳን ለነሱ አይደለም ለእኛ አሁን የሚሰማው ነገር ለእኔ ትውልድ ውስጥ እዛ ሄደህ መስራት ከብዙ ዓመት በኋላ ነው እንዲያውም የሰማሁት። ከ50 ዓመት በኋላ ነው ይህን ያህል ብዛት ያለው ተዋና ሄዶ ሲሰራ።
መሰናበቻችን የወጣቷ መራሂተ ተውኔት ራሄል ተሾመ እይታ ነው።
አንተነት በተለይ በቋንቋ ራስህ የራስህ የሆነ ነገር ብዙ ነገሮች አሉ እና ኢትዮጵያ ውስጥ እዛ ሄደህ ስትታይ ያንተ ቀን መለየት በራስ የሚሰር ደስታ አለ። የልምድ ልውውጥ እንድናዳብር የተሻለ ነገር እንድናይ የሚያደርገን ይመስለኛል። ምክንያቱም እዛ ሄደው ሲመጡ ተዋናዮቹ እዛ ያለው ቴክኖሎጂ በጣም አስቀንሷቸዋል። ምክንያቱም ላይፍ አማርኛ ቋንቋ እየተሰራ በላይፍ እዛው ደግሞ ሁለት ቋንቋ እንደዛ ሲያደርግ ሊያስየትሆን ያለ ነው።
ከልብ ከመነጨ ከእውነተኛ ስሜት እኔ what do I love? I don't love. I don't love. You have said
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያቤሩ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገለ